ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪ መሰናዶ ጀምሯል። ኤደን ገረሙ መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ካውንሳ ጀምሮ አብረናችሁን ቆያለን። ዛሬ በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያላችሁ መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ቆዩ ዘንድ በአክብሮት እንጋብዛለን። ኢትዮጵያውያን ወጣቶችና ወላጆቻቸው የሀገራቸውን ባህል እንዲረዱ ያካልና የመንፈስ ጤናቸውንም እንዲጠብቁ ለማስቻል በድምጻዊትና ተወዛዋሽ ፋንተሽ በቀለ አማካኝነት የተመሰረተው መርሃ ግብር 5ኛ አመቱን ከሰሞኑ አክብሯል። በልዩ ዝግጅት ላይ የተገኘው ሀብታም ስዩም ከአዘጋጆቹና በመርሃ ግብሩ ከተቀፉ ወጣቶች ጋር ቆይታ አድርጓል። አስቀድመን የምናልፈው ወደዛው ነው።
የሙዚቃው ምት እየተከተሉ አካላቸውን በነጻነት የሚያዙ ትውልደ ኢትዮጵያውያን ወላጆችና ልጆቻቸው ልዩ ኃይል አዳራሹን አድምቀውታል። ለስፍራው እንግዳ ለሆነ ሰው ቆሞ መታየት የተከለከለ ሊመስለው ይችላል። ትውልደ ኢትዮጵያውያን አዘውትሮ የሚገናኙበት የባህሉ ዝዋዜና የአካል ብቃት መርሃ ግብር ነው። በውስጡ ለታቀፉ ታዳጊዎች መርሃ ግብሩ ኢትዮጵያዊ ማንነትን ማስታወሻ፣ አካላዊና መንፈሳዊ ንቃትን መፍጠሪያ ሆኖ ቆይቷል።
በዚህ መርሃ ግብር ውስጥ መሳተፍ ከጀመርኩ አንድ ዓመት ሆኖኛል። የነበረኝ ቆይታ በጣም ደስ የሚል ነው። በየሳምንቱ ወደዚህ በመምጣት እወዛወዛለሁ። ፋንተሽ ስለ ባህሌ በተለያዩ ክልሎች ውስጥ ስለሚከናወኑ ባህላዊ ውዝዋዜዎችም እንድማር እድሉን ፈጥራልኛለች። መርሃ ግብሩ የሁላችንም መሰባሰቢያ ሆኗል።
ከ6-7 ወራት ያህል ለሚሆን ጊዜ በመርሃ ግብሩ ውስጥ ቆይቻለሁ። በጣም ወድጄዋለሁ። ስለ ባህሌ፣ ስለ ህዝቦችና ተያያዥ ጉዳዮች እንድማር ረድቶኛል። በመርሃ ግብሩ መቆየቴ ደስተኛ አድርጎኛል።
እዚህ ልዩ መርሃ ግብር መስራች ሁለገቧ የኪነ ጥበብ ሰው ፋንትሽ በቀለ ናት። በድምፃዊነትና ተወዛዋዥነት ሙያ የምትታወቀው ፋንትሽ ትውልደ ኢትዮጵያ ህጻናት፣ ታዳጊዎችና ወላጆችን በአንድ ጣሪያ ስር ያዋለውን ኪናዊ መርሃ ግብር ከአምስት ዓመታት በፊት ለመመስረት የበቃችበትን ሂደት እንዲት አስታውሰዋለች።
እንግዲህ ፕሮግራም ሲጀመር መጀመሪያ ወጣቶቹን አሰባስበው አንድ ግሩፕ ቤተሰብ ነው፣ የጓደኛ ቤተሰቦች ናቸው። እነሱ ለልጆቻቸው እዚህ ጥሩ ነገር እንዲያረጉ፣ እንዲማሩ፣ ማንነታቸውን እንዲያውቁ፣ ባህላቸውን እንዲያውቁ እንደው ምን ይመስላል ብታስተምርልን ብታሳይልን እንደው ይሄን ባህል ነገር ማለት ሲሉኝ እንዴ በደስታ እሺ አልኩኝ። ያው ተጀመረ። በአንድ ግሩፕ ቤተሰብ ወቼ ናቸው ጓደኞቼም ናቸው፣ በእነሱ አማካኝነት እንቅስቃሴውን ጀመርን። ያ ግሩፕ ከአምስት ዓመት በፊት ማለት ነው። አሁን ኮሌጅ ይዘው እነሱ ተመርቀው ግማሾቹ ስራ ይዘዋል፣ ግማሾቹ ደግሞ ይቀጥላሉ ወደ ትምህርታቸው እና በእነሱ አማካኝነት ነው የጀመርኩት።
ፋንትሽ ያሰለጠነቻቸውን ህጻናትና ታዳጊዎች በቨርጂኒያ ግዛት ትልቅ ስም ባለው የስካቲሽ የገና ጎዳና ትርኢት ላይ ጨምሮ በተለያዩ ግዛቶች ውስጥ በተዘጋጁ የኪነ ጥበብና ማህበራዊ መድረኮች ላይ የባህል አምባሳደር ሆነው ታይተዋል። ኢትዮጵያውያን አመት ጠብቀው በሚገናኙባቸው ልዩ ዝግጅቶች ላይም አብይ ተሳታፊ ሆኖ መቀጠላቸውን እናገራለች።
ሜሪላንድ ትልቅ ፌስቲቫል ሲመጣ ልጆቹ ናቸው የሚሰሩት፣ ወጣቶቹ ፕሮፌሽናሎቹ እንዳሉ ሆነው ማለት ነው። ቨርጂኒያ ሲመጣ እነሱ ናቸው፣ ዲሲ ሲመጣ እነሱ ናቸው። እውነቴን ነው የምነግር፣ ይሄ ሙያ ከአገር አገር 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 ሄዷል። በትልቁ የሚሰራው የኢትዮጵያ ስፖርት ፌዴሬሽን ኤስኤፍኤን በትልቅ ዝግጅት ሲዘጋጅ ሁልጊዜ የሚከፍቱት ወጣቶቹ ናቸው። የሚቀጥለውን ፕሮፌሽናል ዳንሰኞቹ፣ ዘፋኞቹ፣ ሌሎቹ ናቸው። እንደዛ ነው የሚሰራው እና በወጣቶቹ ላይ የምንሰራው ስራ ትልቅ ስራ ነው። ኤስኤፍኤን ይሄን ተቀብሎ ወጣቶቹን እዚህ ትልቅ ደረጃ ላይ እንዲደርሱ ስለተቀበለኝ እኔንም እነሱንም በጣም ትልቅ ምስጋና አቀርባለሁ።
በአብዛኛው ከቨርጂኒያና ሜሪላንድ ግዛቶች እንዲሁም ከዋሽንግተን ዲሲ ከተማ የመጡ ትውልደ ኢትዮጵያውያን የሚሳተፉበት ይህ መርሃ ግብር በበጎ ፈቃደኞች ርብርብ ዛሬ ላይ የደረሰ እንደሆነ ሰምተናል። ፍቅረ ማርያም በቀለን የመሰሉ ወጣት የባህል ውዝዋዜ መምህራን የነፋንትሽን ውጥን በሙያዊ አበርክቶታቸው ወደ አዲስ ምዕራፍ ያሸጋግሩት ይዘዋል።
ኢትዮጵያም ያለው ከፋንሽ ጋር ኮሚኒኬሽን ስለነበረን ሁሌ ደስ ይለኝ ነበር። እዚህ መጥቼ አብረን ምንሰራ ለነበር ከፋንሽ ጋር። አሁን ስመጣ ወደ አሜሪካ ፋንቲሽ ድሩና መቻስታልኝ መጥቼ እዚ ማስተራት ጀምራለሁ። ቆጣቶቹ በጣም ጥሩ ምላሽ ያገኘነው በጣም አሪፍ ነው። ብዙ ሰው ጤነቱን ይጣበቃል ጀስት ውዝዋዜ ባህሉንም ያቃል። በዛ ላይ ደግሞ የኛን ከሰቃሴ ፊትነስም ስላለው አንድ ላይ ባህሉንም ይጣበቀ ጤነቱንም ይጣበቀ አብሮ አስቀደዋል ማለት ነው።
ዩናይትድ ስቴትስ የዓለም ባህል መናገሻ ናት። በዚህ ሀገር ውስጥ የሚኖሩ ትውልደ ኢትዮጵያውያን ሕፃናትና ታዳጊዎች ተደጋግሞ የሚገጥሟቸው የማንነትና ባህል ተኮር ጥያቄዎች ለመመለስ በሚያደርጉት ሂደት ውስጥ ታዲያ የመሰል መርሃ ግብሮች ፋይዳ ትልቅ ስፍራ እንዳለው ይናገራሉ።
እኔ ድሮ ብዙ ከባሪ ጋር የቀረብ አልነበብ ያበርቱ ትምህርት ቤት ሲሄድ ለሀገራችን ብዙ አንማርም እና ቤት ውስጥ ባለው ነገር ብቻ ነው እና እዚህ በመምጣት የበለጠስ አንሽን ስለች በለጥ እንድበት ባህላችንን መጠበቅ ግዴታችን ነው። ቀያቶ ያው ከኢትዮጵያ ነው የመጣነው። በጣም ያኮራ ታሪክ ያለን ሀገራችን ኢትዮጵያ ነው። እሱ ሁሌም ያሳልፍብን
መርሃ ግብሩን እንድቀላቀል ባህላዊ ውዝዋዜም እንድጀምር ምክንያት የሆነችኝ ፋንትሽ ናት። ባህሌን ማንነቴን የጭፈራዎቹንም አይነት እንዳውቅ ረድታኛለች። እንደጀመርኩት ነው ወደድኩት። ከአምስት ዓመታት በፊት ፋንትሽ የመጀመሪያዋና ብቸኛዋ የኢትዮጵያ ውዝዋዜዎችና ዙምባ መምህርት ነበረች። በኢትዮጵያም ሆነ እዚህ ላሉት ባለሙያዎች መንገድ ጠርጋለች።
እዚ የጀመርኩት ከልጅነቴ ፋንትሽ ጩጬ ዳንሱን ኮልቸሩን ያሳየችኝ በጣም ወደድኩት። እንደሷ ነበር መሆን የፈለግኩት አደግ። ከዛ ዳንስ ስንጀምር አብረን ጀመርን። ስቱደንት ብዙ ነበራት። ከዛ መጀመሪያ የሆነ ክላስ አሳየችና ከዛ ይሄ እኮ የሆነ ዲፍረንስ እየሰራ ነው ብላ ከፈተችላት። ተከፈተ። አሁን አምስት ዓመት ነው። ሰክሰስፉል ነው። በሳምንት ሁለት ጊዜ ሰው ይመጣል፣ ይደንሳል። ኮሚዩኒቲም ብሪንግ ያደርጋል።
የልጆቻቸውን መሻት ተከትለው የመርሃ ግብሩን ጉዞ ለመደገፍ በርካታ ወላጆች በዚህ አዳራሽ ተገኝተዋል። ከተወሰኑት ጋር በነበረኝ አጭር አፍታ መርሃ ግብሩ በልጆቻቸውና በወላጆች ላይ የፈጠረውን አዎንታዊ ለውጥና እንዲጠናከር ሊደረግለት ስለሚገባው ጉዳይ ሀሳባቸውን አጋርተዋል።
እሷ በጣም ኢትዮጵያዊነቷን በጣም የምትወድ ናት እና የበለጠ ሲመጣ ስለ ሀገሯ ሞር የባህል ነገሮች እንድታቅ ኩዮቿ ጋር በኢትዮጵያ ወዝብቶች ከምትትገናኝ ስም ጠቅቄ ነበር። ትልቅ ብሎግ ነው ያየሁት። ፋንትሽ በጣም ትልቅ ሰው ናት። በጣም ጎበዝ ናት። ከንዶች ጋር መስራት የምትችል ናት። ኮንፊደንስ ፋቮር ጨምሯል። ስለ ኢትዮጵያም ያናት በቃ የባህል ነገሮች ማወቋ እንቅስቃሴውን መመግባ የበለጠ በቃ ማንነቷን እንድታቅ ረድቷናል።
ሁሉም ሰው ቢመጣና ፓርቲስፔት አድርጎ ትንሽ ነገር ይዞ ቢሄድ፣ በዛ ላይ ደግሞ ልጆቻችንን የግድ እዚህ ሲመጡ የሚያገኙት ነገር አለ። ልክ ቤተክርስቲያን ስንሄድ እንደሚደሰቱት ሻይ ቡና ሲጠጡ ሜሞሪ እንደምጥልባቸው፣ ይህም ራስ ማንነታቸውን አውቀው በዛ ላይ ጤናቸውን ጠብቀው በዚሁ ነው የሚለምድባቸው እና አያፍሩም። አሁን ብዙ ቦታ ሰርግ ቤትም ሆነ ኤኒዌር ስትሄድ ሰው ያፍራል፣ አይነሳም። እኔ በጣም ከሚነሱት ውስጥ ነኝ። በጣም ከሚነሱት አልቀመጥም። ግን ለካ ዝም ብዬ ነበር ምዘለው አልኩኝ። አሁን ደግሞ ይሄንን የፋንድሽን ስቴፑን ሲያስተምሩን ሞር እውቀት ጨመረልኝ።
የውዝዋዜና የአካል ብቃት እንቅስቃሴዎች ፋይዳ ለሁለንተናዊ ጤና የሚበጅ መሆኑን የነገረችን ደግሞ ቤተልሔም በቀለ ናት። ኪነት ቤት በተሰኘ ተቋማ በኩል ለጤና ህይወት አገልግሎቶችን የምትሰጠው ቤተልሔም የመሰል መርሃ ግብሮችን የጤና መላነት እንዲህ ታስረዳለች።
ለአካልም በጣም ለአእምሮም ለሜንታል ለኢሞሽናል ስፖርት በጣም አለው። ውዝዋዜ ማድረግ በጣም አስፈላጊ ነው። ምክንያቱም ኢሞሽን ማናወጣቸው ኢሞሽኖች ወይንም ትላልቅ ኢሞሽኖች ሲኖሩን ወደ ሰውነታችን ነው ያ ነገር ማናወራው ከሆነ ወደ ሰውነታችን ነው የሚመጣ። የጉበት፣ ጀርባ፣ ወገቤ፣ አንገቴ ምናምን እንላለን። እነዚህ ነገሮች ከአእምሮ ነው የሚጀምሩት። ከዛ በኋላ ተሰራጭቶ ወደ ሰውነታችን ይመጣል እና ያንን ነገር ማውጣት መቻሉ በጣም ትልቅ ነገር ነው። ለአምስት ዓመት ሙሉ ደግሞ ያንን ለሰው ማቅረብ ማለት አሜዚንግ።
ትውልደ ኢትዮጵያውያኑ የባህላዊ ውዝዋዜና የአካል ብቃት መርሃ ግብሩን መስራች ፋንትሽ በቀለን ለማመስገን በአሌክሳንድሪያ ቨርጂኒያ ያሰናዱት የአምስተኛ ዓመት ምስረታ ልዩ ዝግጅት የኪነ ጥበብ ባለሙያ ጥረት በጎ ፍሬ ማፍራቱን አመላካች ይመስላል። እስካሁኑ ጉዞዋ ግን ፈተና አልባ እንዳልነበረ የምታስታውሰው ፋንትሽ ማህበረሰባዊ አለሁባይነቶች የብርታቷ ምንጮች እንደሆኑ ትጠቅሳለች።
ስራው ከባድ ነው፣ በጣም ከባድ ነው። ግን ቻሌንጅ አለው።
እኔ ግን እግዚአብሔር ጉልበቱን ሰጥቶኛል፣ በዚህ ነገር አቅሙን ሰጥቶኛል፣ ጤናውን ሰጥቶኛል። ለምን ለወጣቱ እንዳስተላልፍ ማለት ነው። አሜሪካን ሀገር አሁን የምታየው ነው፣ ሜሪላንድ፣ ዲሲ፣ ቨርጂኒያ ያለው ወጣት በሙሉ ባህሉን እያወቀ ነው። በጣም በደስታ ነው እኔ ውስጤን የሚሰማኝ። እውነቴን ነው። ሁሉንም ተባብረውኛል፣ ከጫፍ እስከ ጫፍ፣ ኢትዮጵያውያን፣ ኤርትራውያን፣ አርቲስቶች፣ ጓደኞቼ፣ ሙያተኞች፣ እህቶቼ ሁሉም። እውነቴን ነው የምነግርህ ሀብትሽ፣ ሁሉም እምልህ የሚተባበር እንዳለ ሁሉ ያው ደግሞ ከባድ ነገርም አለ የሚፈትንህ እዚህ ጋር። ግን እኔ ችግር የለኝም እሱ ጋር። ከዛ የበለጠ ብዙ ያሳለፍን ሰዎች ነን። ሰው ሀገር ሆነን ደግሞ ይሄ ስራ ትብብር ይፈልጋል፣ ፍቅር ይፈልጋል፣ መቀበልን ይፈልጋል። ኢትዮጵያዊነት ኩራት ነው ይባል የለ? እንደ ኩራት አድርገው ደስ ብሏቸው ነው የሚቀበሉት ልጆቹ። ልጆቹ እንደውም ከቤተሰቦቻቸው እኔ ቀድሜ ስበጣ እኔ ላይ ነው የሚጠመጠሙት። እውነቴን ነው የምነግርህ፣ ፍቅር አትርፌበታለሁ።
በዚህ ዝግጅት ላይ በርካታ ወጣትና አንጋፋ የኪነ ጥበብ ሰዎች ተገኝተዋል። በኢትዮጵያ ኪነ ጥበብ ታሪክ ውስጥ ትልቅ ስፍራ ከሚሰጣቸው እንስት ከያንያን መካከል አንዱ የሆነችው ገጣሚና ተዋናይት አለምጻይ ወዳጆ ባሰማችው መልእክት በዕለቱ የተስተጋባውን የመሰል ተቋማትን አስፈላጊነት አጉልታለች።
አንድን ሀገር ለመለወጥ የግድ ተቋማት መፈጠር አለባቸው። እንዲህ አይነት ነገሮች ብዙ ጊዜ በሀገራችን ሕዝብ ላይ ያለው አስተሳሰብ የፖለቲካ ለውጥ ሀገር የሚለውጥ ፖለቲካው ብቻ የሚመስላቸው ሰዎች አሉ። የፖለቲካ ስልጣን ወንበር መቀየር የህዝብን አስተሳሰብ አይቀይርም። ባለስልጣን ይቀይራል። ወንበር ላይ ሰው ማስቀመጥ ሊቀይር ይችላል። የህዝብ አስተሳሰብ በሚዲያው ኃይል፣ በጥበቡ ኃይል ነው የሚቀየረው። ሰው ሲያነብ፣ ሰው ጥበቡ ሲሳተፍ፣ ሚዲያ ላይ በሚገኝ ኢንፎርሜሽን የሰው አስተሳሰብ ሲቀየር ነው ደግሞ ሀገር ይበልጥ የምትለወጠው። እና እንደነዚህ አይነት ተቋማት በጣም ያስፈልጉናል።
በዚህ ዝግጅት ላይ ያነጋገርናቸው አብዛኞቹ አስተያየት ሰጪዎች መርሃ ግብሩ ከአድማስ በተሻገረ ሕይወታቸው ውስጥ ያለውን ጉልህ ትርጉም አጋርተዋል። እድሜው እንዲረዝም አድማሱም እንዲሰፋ ትልቅ ፍላጎት እንዳላቸው አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ዝግጅቱ ጋቢና ቪኦኤ ነው። ከኛ ጋር ስለሆናችሁ እናመሰግናለን። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ትላንት በህዝብ ተወካዮች ምክር ቤት ጸድቋል። ይቅርታ፣ ሮብለት አዋጁ የመኖሪያ ቤት ተከራዮች በተከራዩበት ቤት ውስጥ ቢያንስ ለሁለት ዓመት እንዲኖሩ የሚፈቅድ ሲሆን አከራይ በፈለገ ጊዜ የዋጋ ጭማሪ ማድረግ እንደማይችል ይደነግጋል። የአዋጁ መብጣት በመልካም ያነሱ አስተያየት ሰጪዎችም አፈጻጸሙም አከራይንም ተከራይንም በማከለ መንገድ መተግበር እንዳለበት ተናግረዋል። ዝርዝሩን ኬኔዲ አባተ እንደሚከተለው ያቀርብልናል።
የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጁ እንዲወጣ ምክንያት የሆነው በየከተማው የሚስተዋለው ይህ ምክንያታዊ የቤት ኪራይ ጭማሪ በተለይ በዝቅተኛ ገቢ የሚተዳደሩ ዜጎች ተረጋግተው ኑሯቸውን እንዳይመሩ በማድረግ የቅሬታ ምንጭ በመሆኑ እንደሆነ በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትሩ ገልጸዋል። ሚኒስትሩ አቶ ተስፋዬ በልጅጌ የኑሮ ውድነትን እያባባሰ ያለው አንዱ ጉዳይም ይሄው የቤት ኪራይ መሆኑን ጠቅሰው ስለ አላማው ለምክር ቤቱ አስረድተዋል።
የረቂቅ አዋጁ ዋነኛ ዓላማ ግልጽና ተገማች የሆነ የመኖሪያ ቤት ክራይ አስተዳደር እንዲሁም የአከራይና ተከራይ መብት ሚዛናዊ በሆነ መልኩ የሚያስተናግድ ስርዓት መዘርጋት ነው።
በሕዝብ ተወካዮች ምክር ቤት ትናንት መጋቢት 24 ቀን 2016 ዓ.ም በአብላጫ ድምጽ የጸደቀው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ አነስተኛው የኪራይ ውል ጊዜ 2 ዓመት እንደሆነ ይደነግጋል። ሆኖም አዋጁ ከመውጣቱ በፊት በጽሑፍ የተደረገ የቤት ኪራይ ውል ዘመን በውሉ ላይ የተቀመጠው የውል ዘመን ይሆናል። አከራይ በማንኛውም በፈለገ ጊዜ የዘፈቀደ የኪራይ ዋጋ እንዳይጨምር የሚያግደው አዋጁ የኪራይ ዋጋ ጭማሪ ማድረግ የሚችለው በመንግስት የሚሰየመው ተቆጣጣሪ አካል በአመት አንድ ጊዜ የኢኮኖሚና ሌሎች ነባራዊ ሁኔታዎችን ከግምት በማስገባት በሚወስነው ጭማሪ መሰረት እንደሆነ አመልክቷል። የቤት ኪራይ ውል ሳይጠናቀቅ ተከራይን ከቤት ማስወጣትና በአዋጁ ከተፈቀደው ሁኔታ ውጪ የዋጋ ጭማሪ ማድረግ እንደማይቻልም ተጠቅሷል። የአንድ ቤት ባለቤትነት በማናቸውም ህጋዊ ምክንያት ለሌላ ወገን ከተላለፈ የመኖሪያ ቤት ኪራይ ውል ሊቋረጥ የሚችለው ለተከራዩ የ6 ወር ማስጠንቀቂያ በመስጠት መሆኑም ተደንግጓል። አዋጁን በተመለከተ ለአሜሪካ ድምጽ አስተያየታቸውን የሰጡ የአዲስ አበባ ከተማ ነዋሪዎች በቤት ኪራይ ላይ ቁጥጥር ለማድረግ መንግስት ጣልቃ ገብቶ አዋጅ ማውጣቱን እንደሚደግፉ ገልጸዋል። ከቤት ኪራይ ጋር በተገናኘ ፍርድ ቤት እስከ መካሰስ መድረሱን የሚገልጸው ዳንኤል ገደፋው ከአስተያየት ሰጪዎች አንዱ ነው።
አከራይ ያው ዋጋ ከራሱ አንጻር ከኑሮም ከምንም ከራሳቸው ነገር አንጻር ኪራዩ በቂ አይደለም በሚል የኪራይ ጭማሪ ይደረጋል። እኔም በቅርቡ አንድ አከራይ ቤቱን ፈልጓለሁ ልቀቅልኝ፣ ኪራይ ጨምር አይደለም አክቹዋሊ ያለው ቤቱን ልቀቅልኝ። አንዳንዴ አከራዮች ቤት ኪራይ መጨመር ሲፈልጉ አከራይን ቤት ፈልጋለሁ ልቀቅልኝ፣ እንኖርበት ነው፣ ልጄ ከውጭ ይመጣል፣ የተለያዩ ምክንያቶችን ያቀርባሉ። ይህ አከራይም እንድለቅለት ተናደረገኝ እና በፍርድ ቤት ነው እንደውም እሱ ክስ የመሰረተብኝ። የፍርድ አፈጻጸም እያለ ባለንበት ወቅት አሁን ደግሞ የመንግስት አዲስ አዋጅ አውጥቶ ትናንትና ሰምቻለሁ። ይህ ያው የራሱ የሆነ ጥቅምም ጉዳትም አለው። ያው የኑሮ ውድነቱ አከራይንም ይነካዋል፣ ግን በአንጻራዊነት ከተከራይ ደግሞ አከራይ ይሻላል በሚለው ስለዚህ ይህን አዋጅ በመልካም አየዋለሁ እንደ ተከራይ ሳስበው።
ሌላው የአዲስ አበባ ከተማ ነዋሪ አቶ ጎሳዬ አለሙም አስተያየታቸውን ሰጥተውናል።
እኔም አንድ እንደ ግለሰብ ተከራይ ነበርኩና ብዙ በቤት ክራይ በጣም ስቃይ ያየን ያለንበት ሁኔታ ነው ማለት ነው። በየጊዜ መጨመር፣ በየወሩ መጨመር፣ በየሶስት ወሩ መጨመር፣ እስከ ፍርድ ቤት ድረስ ክርክር የምንሄድበት ሁኔታዎቹ እያጋጠመን ያለበት ሁኔታ ነው ማለት ነው። ኢቭን ደግሞ ክራይ መጨመር ብቻ ሳይሆን ለጊዜው ውጡ የማለት ነገሮች ብዙ የኢኮኖሚም የማህበራዊ ጫናም ያመጣበት ሁኔታ አለ። ይህን ስንል ተማሪ ትምህርት ቤት ተመዝግቦ ትምህርቱን ራሱ እስከሚጨርስ ድረስ የማይጠብቁበት ሁኔታ አለ። ተማሪዎቹም ያንን ትምህርት የማቋረጥ እድሎቹም ያው በሰፊ እያጋጠመ የነበረበት ከተማ ነው ማለት ነው። ስለዚህ ይሄ መሆኑ በጣም መልካም ነገር ነው ብዬ ነው የማስበው። ኢቨን አንድ ተከራይ ተረጋግቶ ህይወቱን እንዲመራም ማህበራዊ ጉዳይም በትክክለኛ ያሁን እንድሳተፍም ያደርጋል ብዬ ተስፋ አደርጋለሁ ማለት ነው። ይሄ መልካም ነገር ነው።
ሆኖም አዋጁ አከራይንም ተከራይንም ባገናዘበ መልኩ ተፈጻሚ መሆን እንዳለበት አስተያየት ሰጪዎቹ ይገልጻሉ።
እኛ ሀገር እንደምታውቀው ደላሎች ናቸው የቤት ኪራይንም የሚወስኑት። ደላሎች ደግሞ ሁሌም ያው ሰው ሲገባ ሲወጣ ስለሆነ የሚያተርፉት ሰው እርግጥ ብሎ እንዲኖር ለረጅም አመት እንዲኖር አይፈልጉም። ስለዚህ ያው እንዳሁን ባለው አንጻር በዚህ የኑሮ ውድነት ኪራይም ደግሞ ሰው ተጨምሮበት በጣም አስቸጋሪ ስለሚሆን መሆኑ አዋጅ መውጣቱ ጥሩ ነው። ወደፊት ግን በዚህ መንገድ እስከ መቼ ነው ሁሌም ያው ሰዎችን አከራይን እንዳትጨምር ተከራይ እንዳትወጣ በማለት የቤት ችግርም ይፈታ አይመስለኝም። የአከራይና ተከራይ ምክንያቱም ያው ሰዎች ባፈሩት ቤት ንብረት ደግሞ የመጠቀም የመገልገል ተገቢውን የሆነ ዋጋ የማግኘት መብት አላቸው። ከዚህ በቃ መንግስትም እንግዲህ በመሃል እንግዲህ መግባቱ ካልቀረ ያለውን የሁኔታ እያየ ሁለቱንም ያስማማ የሚችል የኪራይ ዋጋ ሊሆን ይችላል፣ በፐርሰንት ሊሆን ይችላል፣ እሱን እያደረገ በአከራይና በተከራይ መካከል ያለውን ሪሌሽንሺፕም መልካም ቢያደርገው ይቻላል።
መንግስት በጣም በሁሉም ነገር የኑሮ ጫና ለማቃለል የሚያመጣው ስትራቴጂ መፍትሄዎች እነዚህ ነገሮች በደንብ መቀጠል አለበት። ህብረተሰቡም በጣም ማገዝ አለበት። ለተከራዩም ለአከራዩም ያው ተግባብቶ ነገሮቹን ያው የኢኮኖሚ ሁኔታውን ባገናዘበ መልክ አዋጁ ትክክለኛ ተግባራዊ ከሆነ በጣም መልካም ነው። ለህዝባችንም ለሀገራችንም ትልቅ የኢኮኖሚ ጫና የሚቀንስልን ነው ብዬ ነው የማስበው ማለት ነው።
የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ስለ አዋጁ ለህዝብ ተወካዮች ምክር ቤት ሲያብራሩ አዋጁ የአከራይና ተከራይን መብት በማጣጣም የሚያስከብር መሆኑን ገልጸዋል። በሁለቱ መካከል አለመግባባት ከተፈጠረ በተቆጣጣሪው አካል በሚደረግ አስተዳደራዊ ፍትህ የሚቀረፍ እንጂ በቀጥታ ጉዳዩ በፍርድ ቤት እንደማይታይም ገልጸዋል። የመኖሪያ ቤት ኪራይ ውል በጽሁፍ ከተፈጸመ በኋላ በ30 ቀናት ውስጥ ቀርቦ መረጋጋትና መመዝገብ ያለበት ሲሆን ይካል ሆነ ሁሉ እንዳልተደረገ ይቆጠራል። የቤት ኪራይ ክፍያዎች በባንክ ወይም በሌላ ህጋዊ የኤሌክትሮኒክስ ዘዴ መፈጸም እንዳለባቸው የተደነገገ ሲሆን ይህ አዋጅ መንግስት ከመኖሪያ ቤት ኪራይ የሚገባውን ገቢ እንዲያገኝ የሚያስችል እንደሆነም የከተማና መሰረተ ልማት ሚኒስትሯ ጫልቱሳኒ ለምክር ቤቱ ተናግረዋል። የአከራይና ተከራይ መብትና ግዴታዎችን ዘርዝሮ ያስቀመጠው አዋጁ ተጠሪነታቸው ለክልል በሆኑ ከተሞች እንዲሁም በአዲስ አበባና ድሬዳዋ ከተማ አስተዳደሮች ተፈጻሚ እንደሚሆን ተደንግጓል። አዋጁ የመኖሪያ ቤቶችን ብቻ የሚመለከት ሲሆን የንግድ ቤቶችን በሚመለከት በሂደት የሚታይ መሆኑም ተገልጿል። አዋጁን በተመለከተ የባለሙያዎችንና የተለያዩ አካላትን አስተያየት ያካተተ ዘገባ በሌላ ጊዜ ይዘን እንመለሳለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ መሰናዶው ይቀጥላል። የአዲስ አበባ ከተማ እንብርት የሆነውን ፒያሳን በጥብቅ ከተማነት ለመከለል መስፈርቱን እንደማያሟላ የኢትዮጵያ ቅርስ ባለስልጣን አስታውቋል። የተቋሙ ዋና ዲሬክተር አቶ አበባው አያሌው ከሰሞኑ ለጋዜጠኞች በሰጡት መግለጫ የፒያሳ ገጽታ አካባቢውን በጥብቅ ከልሎ ለመጠበቅ የሚመች አይደለም ብለዋል። ይህንን በተመለከተ ዘገባውን ያሰናዳው ገብረ ሚካኤል ገብረ መድህን ነው። ወደዛው ነው የምናልፈው።
የኢትዮጵያ ቅርስ ባለስልጣን ዋና ዲሬክተር አቶ አበባው አያሌው ዛሬ ረቡዕ መጋቢት 25 ቀን 2016 ዓ.ም ምረት በአዲስ አበባ ከተማ እየተካሄደ ከሚገኘው የመንገድ ኮሪደር ልማት ፕሮጀክት ጋራ በተያያዘ ስለ ቅርሶች አያያዝ አስመልክተው መግለጫ ሰጥተዋል። መስሪያ ቤታቸው ከ2014 ዓ.ም ምረት ጀምሮ የቅርሶች ምዝገባ መመሪያውን ዳግም ማየት መጀመሩን የተናገሩት አቶ አበባው በመመሪያው ቅርስ መባል ያነበረባቸውን ቤቶች በቅርስነት መዝግቦ እንደነበረ አውስተዋል። በዚህም መነሻነት መመሪያውን በማሻሻል በ2015 ዓ.ም ምረት አዲስ መመሪያ መውጣቱን ተናግረዋል። በአዲሱ የቅርሶች ምዝገባ መመሪያ መሰረት አንድ የከተማ ህንፃ ቅርስ ለመባል በአምስት መስፈርቶች ተመዝኖ ከ150ና ከዚያ በላይ ውጤት ማምጣት እንዳለበት አብራርተዋል። ከአምስቱ መስፈርቶች ሁለቱ ከስነ ህንፃ ጥበብና ከታሪክ ጋራ እንደሚያያዙ ገልጸዋል።
አንደኛ ስነ ህንፃው ነው። አርክቴክቸሩ ምንድነው? ምክንያቱም ከተማን ከተማ የሚያሰኘው መልካ ከተማውንም ውብም መጥፎም ሊያደርገው የሚችለው ታሪኩንም ሊናገር የሚችለው ራሱ ህንፃው በስነ ህንፃው በቱ የሚገልጸው ነገር ነው። አገለባቡ፣ እድሜው፣ አርክቴክቱ ራሱ ዲዛይኑ አንድ መስፈርት ነው። ቀጥሎ ከስነ ህንፃ ቀጥሎ ያለው ታሪክ ነው። ታሪክ ስንል ሶስት ነገሮችን ያያዘ ነው። አንደኛ ከግለሰቡ ጋር የሚያያዝ ታሪክ አለው። ግለሰቡ ማን ነው? ሁለተኛው ኤቨንት ነው። ሁነት ምን ተካሂዶበታል? ሶስተኛው ዳራው ነው። ኮንቴክስቱ ምንድን ነው?
የህንፃው ከባቢያዊ ሁኔታ፣ የህንፃው አገልግሎትና የህንፃው እሴት ያለበት ሁኔታም በመመዘኛው ከግምት እንደሚገቡ የዘረዘሩት አቶ አበባው በእነዚህ መስፈርቶች መሰረት በፒያሳ አካባቢ ካለው የመንገድ ኮሪደር ልማት ፕሮጀክት ጋር ተያይዞ የፈረሱና የተጠበቁ ህንፃዎች መኖራቸውን አስታውቀዋል። ካልፈረሱት መካከለም የሀገር ፍቅር ቲያትር ህንፃ እንደሚገኝበት ተጠቅሷል።
አስለ ህንፃው ሲሄድ አንዱ ትልቅ የፒያሳ ችግር ምንድነው? ሪኖቬሽን አብዛኛውን ህንፃ ቀይሮታል። የተወሰኑት ህንፃዎች ብቻ ናቸው። ሶ ኢንተግሪቲ የምንለው በጣም ትንሽ ነው። ታሪካዊ ኢቨንት ምንድነው ስንል በጣም ትንሽ ነው። የስነ ህንፃው ስንል በተለይ ከእንጨት የተሰሩ ቤቶች ወደ ሲሚንቶ የተቀየሩበት፣ አብዛኛው መልኩን የቀየረበት ከንግድ እንቅስቃሴ ጋር ለንግድ አመቺ ማድረግ እንጂ ቅርሱን የመንከባከብ ስራ አይደለም እዛ ጋር የነበረው በአብዛኛው ማለት ነው። ይሄንን በመመልከት ታሳቢ በማድረግና አይ ዋና የሆኑ ግን ቅርሶች እዛ አካባቢ መነካት የሌለባቸው ተቋማትን ጨምሮ በተለይ ሀገር ፍቅር ማለት ነው። ሀገር ፍቅርን ህንፃው አይደለም የሚመዘነው፣ ተቋሙ በራሱ ነው በኢትዮጵያ ታሪክ ላይ የነበረው። ሶ ከዛ ባለፈ እነዚያን ተመልክቶ ውሳኔ እየሰጠን ያለ ነው የምንገኘው።
በአዲስ አበባ እየተከናወነ ካለው የቤቶች ፈረሳ ጋር በተያያዘ ነዋሪዎች ስለ ቅርሶች አጠባበቅ ያላቸውን ስጋት ከመግለጽ በተጨማሪ በተለይ የፒያሳ አካባቢ በራሱ መፍረስ አልነበረበትም ይላሉ። ስለዚህ ጉዳይ በአሜሪካ ድምጽ የተጠየቁት የቅርስ ባለስልጣን ዋና ዲሬክተሩ አቶ አበባው አያሌው ፒያሳን ባለበት በጥብቅ ከተማነት ለመከለል መስፈርቱን አያሟላም ብለዋል።
ፕሮቴክትድ አርባን ኤሪያ ለማድረግ ትልቁ ችግር ምንድነው? የድሮ ገጽታው ጠፍቷል። እንደ አሮጌ ሆኖ እናያለን። ወርቅ ቤቶቹ ምናምን ከዛ ባልኮኒ ያላቸው አንዳንድ ቤቶች አሉ አይደል እንዴ? ውስጥ ግን ስትገቡ ያ ውጭ ላይ ያለው ገጽታ የለም። ለንግድ ምቹ እንዲሆን ለኑሮ ምቹ እንዲሆን በጣም ተቀያይሯል። ፕሮቴክትድ አርባን ኤሪያ ምትለው እኮ ምን መሆን አለበት? ይሄ በቃ የአርባን ፊቸሩ ይሄ 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 ነው። እንኳን ኳሊፋይ ሊያደርግ ማለት ነው። ሊቪንግ ስታንዳርዱ ብቻ ሌላ ጥያቄም ያመጣ ነው። ሶ ያ ስለሆነ ወደ ምንድነው? አይ ይሄ ሊሆን የማይችል ነው። ስለዚህ ማድረግ ምን ይችላል? በተናጠል ያሉትን ቤቶች ብቻ በደንብ አድርጎ መመልከት። ፕሮቴክትድ አርባን ኤሪያ ከተፈጠረ ምንድነው የሚሆነው? ያ አካባቢ በቃ ምንም አይነካም። ካልተነካ ኦል ሲቲ ተብሎ ሊወሰድ ይችላል። ግን ያን ሊያሟላ ይችላል። ሁለተኛ ደግሞ ፒያሳ ላይ ያለው ማስተማህበራዊ መስተጋብር ጊዜዋን በዘመኗ ከመዘከር በስተቀር ሁሉም ቦታ ላይ ያለው መስተጋብር ነው አክቹዋሊ።
የፒያሳና አካባቢ ጨምሮ በአራዳ ክፍለ ከተማ በ2013 እና በ2014 ዓመተ ምህረት በተደረጉት ምዝገባዎች 147 ቤቶች በቅርስነት ተመዝግበው እንደነበር ያስታወሱት አቶ አበባው በተሻሻለው መመሪያ መሰረት ግን አብዛኞቹ ቅርስ እንደማይባሉ አመልክተዋል።
አንድ ቤት የእንትና ቤት ስለሆነ ብቻ አልበቃ ቅርስ አርግን እንያዘው ያሟላል ሊሆን አይችልም። እድሜው ብቻ ያደርገውም እሶ ያ ስለሆነ አብዛኛዎቹ የሚያሟሉ አይደሉም። አብዛኛው ትልቁ የመስፈርት ያለማሟላት ችግር ያመጣው እንድነው በየዘመኑ የተደረገለት ሪኖቬሽን ውጫ ገጽታው የለም። ውስጣዊ ገጽታው ለኑሮም ለንግድም ይመች ተብሎ በጣም እንትን ተብሏል። ቤቶች ተቀላቅለዋል።
ከዚህ ቀደም በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡ ባለሙያዎች ግን በአዲሱ መመሪያ ላይ ቅሬታ አላቸው። የኢትዮጵያ ቅርስ ባላደራ ማህበር ዋና ስራ አስኪያጅ አቶ ማቆያ ማሙ የቅርስነት መመዘኛው ግልጽነት ይጎድለዋል ባይ ናቸው።
መጀመሪያ ቅርስ ተብሎ ሲመዘገቡ መስፈርታቸው ተለይቷል። ያ መስፈርት ከየር ግን መታወቅ ይኖርበታል። ለህዝብ ህብረተሰቡ ግንዛቤ ሊሰጠው ይገባል። እንዲሁም አብሮ ለሚሰራው አካል በዛ ልክ መረዳት ይኖርብናልና ሎምባርዲ አሁን ቅርስ አይደለም ተብሏል። ለምን ቅርስ አለው? ለምንስ ቅርስ አይደለም ማለት እነዚህ ነገሮች በግልጽ ከተቀመጡ ብዥታውን ይቀርፋሉ ማለት ነው።
ቅርሶች ሲፈርሱ በርካታ ማህበረሰባዊ እሴቶችን እናጣለን ያሉት የኢትዮጵያ አርክቴክቶች ማህበር ፕሬዚደንት አቶ ሀብታሙ ጌታቸው ደግሞ ቅርሶችን ለመጠበቅ ግልጽ መስፈርት መውጣት ይኖርበታል፣ የባለ ድርሻ አካላት ውይይትም ሊደረግ ይገባል ይላሉ።
መስፈርቶቹ ከተማ ማኔጅመንት ከተባለ መስፈርቶቹ የኢንተርናሽናል መስፈርት ነው። እኛው ደግሞ በማህበረሰብ ውስጥ ያሉ መስፈርቶች አሉ። ስለዚህ ሁለቱም ልክ ሲጣመሩ ነው የምናገኛቸው ማለት ነው። ለምሳሌ እነዚህ ቅርሶች ህንጻ ቅርሶች ከሆኑ በእርግጠኝነት ህንጻ የሚመለከተው አርክቴክቶችን፣ ኢንጂነሮችን፣ የመሳሰሉ ባለሙያዎች እነዚህ ማህበራት ደግሞ ያካተተ መስፈርት መውጣት መቻል አለበት። መጀመሪያ ራሱ ከመስፈርት ስንነሳ ማለት ነው። እነዚህ ቁሶች ለምሳሌ አይ የአለባበስ ወይም ሌሎች ባህላዊ እቃዎች ከሆኑ ደግሞ ዘርፍ የሚመለከታቸው የሙያ ማህበራት ገብተውበት ይህኛው ቁስ ነው ይህ አይደለም የምንለው ደረጃ መድረስ መቻል አለበት። እንዴት ነው ይህንን ነገሮች ነገ እስከ ጥፋት የምንታደገው የሚለው ነገር የሆነ የጋራ የሆነ መግባባት ላይ መድረስ ያለብን ይመስለኛል ሁላችንም።
የቅርስ ባለስልጣን ዋና ዲሬክተሩ አቶ አበባው አያሌው በበኩላቸው አዲሱን መመሪያ ባለድርሻ አካላት ተወያይተውበታል ይላሉ።
አርክቴክቶች ማህበር አይተውታል። ያላየ ደግሞ ይተቻል። እንግዲህ ተጠርቶ የቀረን ሰው ምንም ልናደርገው አንችልም። ከዛ ባለፈ የአዲስ አበባ ዩኒቨርሲቲንም ሰዎች የአርክቴክቸር ትምህርት ቤቱ ሌሎችም በስራ ብዙ ምንገናኛቸው ስላሉ እነሱ ተመልክተውታል። እዚህ አዳራሽ በነበረ ውይይትም ተሳትፈዋል። ሁለተኛ ክፍሉ ያንን መስፈርት በሚያረክበት ጊዜም ብዙ ምክርም ለግሰዋል። ስናወጣ የሚመለከታቸው ባለድርሻ አካላት ይሄንን እንትን ብለዋል። የሃይማኖት ተቋማትም እንደዚህ ሆነ እንዲኖሩ ለምን እነሱም የብዙ ታሪካዊና ቅርስ ተብለው የሚወሰዱ ስነ ህንጻዎች ባለቤት ስለሆኑ ማለት ነው።
በአዲስ አበባም ሆነ በሌሎች ከተሞች ከዚህ በፊት በቅርስነት ተመዝግበው የነበሩ ህንጻዎች በሙሉ በአዲሱ መመሪያ መሰረት እንደገና እንደሚመዘኑም አቶ አበባው አክለው ገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮቻችን አባችሁን ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቀነበሩ ጽዮን ግርማ በአርቶቱ ከመላ አሜሪካ ድምጽ ባለሙያችን አዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም የእሁድ ምሽት። Can't leave. Has to have been shot low. Case of tonight.
ይመስላል።